ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። በኦሮሚያና ሲዳማ ክልል አዋሳኝ አካባቢ በተቀሰቀሰ ግጭት ሰዎች ተገደሉ።
ሁለት ሰው ነው የሞተው። ያው ታናሽነት አላቅ ነበረ። ሁለት ሰው ሞተዋል። አሁን ቅብር ላይ ነበረን።
መንስኤ ከዚህ በፊት የነበረው ድንበር አካባቢ ያሉ ህብረተሰብ አብሮ የምኖረው ህብረተሰብ ነበረ። ውጡ፣ ከኦሮሚያ ክልል ውጡ ተብሎ እኮ ነው አርሶ አደሮች አሁን እየተጎዱ ያሉት።
ከተጎጂ ቤተሰቦች ውስጥ ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የደቡብ ኦሞ ዞን ድርቅ ተጋላጮች የሰብአዊ እርዳታ አቅርቦት ያለመኖሩን የተመለከተ ዘገባም ደርሶናል። በመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ የካቲት 28 2015 ዓ ም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስርጭት የቴክኒክ መሐንዲሱ ቢላንድራዴ፣ አቀናባሪው ኤልያስ አስማረ፣ የዕለቱ ዜና አቅራቢ ቆንጅት ታየነች። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልኝ፣ እንደምናመሻችሁ። የምሽቱን የዓለም ዜና የማሰማችሁ ቆንጅት ታየ ነኝ። የናይጄሪያ የተቃዋሚው ህዝባዊ ዲሞክራሲያዊ ፓርቲ አባላት በቅርቡ የተካሄደውን ፕሬዚደንታዊ ምርጫ ውጤት በመቃወም በትናንትናው ዕለት ሰልፍ ወጥተዋል። በአቡጃ በብሔራዊ ምርጫ ኮሚሽን ጽህፈት ቤት ደጃፍ የተቃውሞ ሰልፍ ያካሄዱት በመቶዎች የተቆጠሩ የፓርቲው ደጋፊዎች የምርጫውን ውጤት በመቃወም መፈክሮች አሰምተዋል። የተቃውሞ ሰልፉን የመሩት የፓርቲው ፕሬዝደንታዊ እጩ አቲኩ አቡበከርና ሌሎችም የፓርቲው ባለስልጣናት ናቸው። የምርጫ ኮሚሽኑ የገዢው ኦል ፕሮግሬሲቭስ ፓርቲ እጩ ቦላ ቲኑቡ አሸንፈዋል ብሎ አውጇል። የምርጫው የድምፅ አሰጣት ሂደት በቴክኒካዊ እክሎች የተነሳ ተጓቶ ነበር። ምርጫው ተጭበርብሯል ያሉ ተቃዋሚ ፓርቲዎች በፍርድ ቤት እንደሚሟገቱ አስታውቀዋል። የአፍሪካ ሀገሮችን ዲፕሎማሲያዊ ድጋፍ ለማሰባሰብ ጥረት እያደረገ ያለው የሩሲያ መንግስት ለማላዊ 20 ሺህ ቶን ማዳበሪያ መለገሱ ተዘግቧል። በማላዊ የሩሲያ አምባሳደር ኒኮላይ ክራስሊንኮቭ ትናንት ሰኞ በመዲናዋ በሊሎንግዌ በተካሄደው የርክክብ ስነ ስርዓት ላይ ባደረጉት ንግግር ሀገራቸው ለአፍሪካ ሀገሮች 260 ሺህ ቶን ማዳበሪያ እንደምትለግስ አስታውቀዋል። የሩሲያው አምባሳደር አክለውም በመጪው ሐምሌ ወር ሴንት ፒተርስበርግ ከተማ ላይ በሚከፈተው በሁለተኛው የሩሲያና የአፍሪካ ጉባኤ ላይ የሚካፈሉ የአፍሪካ መሪዎች ሩሲያ ላይ የተጣሉት ዓለም አቀፍ ማዕቀቦች እንዲነሱ ግፊት እንደሚያደርጉ ተስፋ አለኝ ብለዋል። ለማላዊ የማዳበሪያውን ስጦታ የለገሰው ኡራልቼም ኡካልካይ የሚባል የሩሲያ የማዳበሪያ አምራች ድርጅት መሆኑ ተገልጿል። የማላዊ የግብርና ሚኒስትር ሳም ካዋሌ የማዳበሪያው እርዳታ 400 ሺህ አርሶ አደር አባወራዎች ምርታቸውን እንዲያሳድጉ ለመርዳት እንደሚውል መናገራቸውን የአሶሲየትድ ፕሬስ ዘገባው አመልክቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ ኃይሎች ዩክሬን ዶንባስ ክፍለ ግዛት ውስጥ ገፍተው ለሚያካሂዱት ጥቃት ባህሙት ከተማን መቆጣጠር ይኖርባቸዋል ሲሉ የመከላከያ ሚኒስትሩ ተናገሩ። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በበኩላቸው ባህሙት ላይ መዋጋታችንን እንቀጥላለን ሲሉ ዝተዋል። የሩሲያ የመከላከያ ሚኒስትር ሰርጌይ ሾይጉ ዛሬ ለጦር ሰራዊቱ ባለስልጣናት ባደረጉት ንግግር ባህሙት ለዩክሬን ኃይሎች መክተው የሚዋጉባት ቁልፍ ቦታቸው እንደሆነች ገልጸው የሩሲያ ኃይሎች ወደ ውስጥ ዘልቀው ለማጥቃት ከተማይቱን መያዝ እንዳለባቸው ተናግረዋል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በበኩላቸው የጦር አዛዦቻቸው በሙሉ በአንድ ድምፅ ባህሙት ላይ ውጊያውን መቀጠል አለብን እንዳሉ አስታውቀዋል። የምስራቅ ዩክሬኗ ከተማ ለወራት ከባድ ውጊያ ውስጥ ነው የቆየችው። ትናንት የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን በሰጡት ቃል የሩሲያ ኃይሎች ያቺን ከተማ ቢይዟት በጦርነቱ ይዞታ ላይ የሚያመጣው ወሳኝ ለውጥ አይኖርም ብለው እንደነበረ ይታወሳል። የጦርነት ጥናት ተቋም የሚባል ዋሽንግተን የሚገኝ የምርምር ተቋም የዩክሬን ወታደሮች ከባህሙት ታክቲካዊ የማፈግፈግ እርምጃ የወሰዱ እንደሚመስል ተናግሯል። ሆኖም ሙሉ በሙሉ ለቀው ለመውጣት እየተንቀሳቀሱ ነው የሚል ድምዳሜ ከወዲሁ ለመስጠት አይቻልም ነው ያለው። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ዛሬ ማክሰኞ በኢራቅ አስቀድሞ ያልተገለጸ ድንገተኛ ጉብኝት አድርገዋል። ሚኒስትር ኦስተን ባደረጉት ንግግር ኢራቅ ውስጥ የተሰማሩ የዩናይትድ ስቴትስ ኃይሎች ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን ድል ለመምታት እየተንቀሳቀሱ መሆናቸውን ገልጸው ተልእኳቸውን ለማከናወን እንዲችሉ ደህንነታቸውን መጠበቅ አስፈላጊ መሆኑን አጽንኦት ሰጥተው ተናግረዋል። ጸረ ዳኢሽ ትብብራችን የሁለቱ ሀገሮቻችን ግንኙነት ቁልፍ ምሰሶ ነው ያሉት ሚኒስትሩ ዩናይትድ ስቴትስ በኢራቅና በአጠቃላይ በክልሉ ጸጥታ እንዲሰፍን የሚደረገውን ትግል ማገዟን እንደምትቀጥል አረጋግጠዋል። የዩናይትድ ስቴትስ የመከላከያ ሚኒስትር በቆይታቸው ከኢራቅ ጠቅላይ ሚኒስትር መሐመድ ሺያ አልሱዳኒ ጋር ተገናኝተው የተወያዩ ሲሆን የኢራቅን መሪዎች የህብረቱን ኃይሎች ደህንነት መንግስታዊም ሆነ መንግስታዊ ካልሆኑ አካላት ጥቃት ለመጠበቅ ስላላቸው ቁርጠኝነት ምስጋና አቅርበዋል። ኢራቅ ውስጥ ያሉ የዩናይትድ ስቴትስ ኃይሎችና ባግዳድ የሚገኘው ኤምባሲዋ በኢራን የሚደገፉ ታጣቂዎች የሮኬት ጥቃት ኢላማ ሆነው ቆይተዋል። ዩናይትድ ስቴትስ ኢራቅ ውስጥ 2500 የሚሆኑ ወታደሮች ያሏት ሲሆን ተልእኳቸውም የኢራቅን ኃይሎች ራሱን እስላማዊ መንግስት ብሎ ከሚጠራው ቡድን ጋር በሚያካሂዱት ውጊያ ማማከርና መርዳት መሆኑ ተመልክቷል። የቻይና የውጭ ጉዳይ ሚኒስትር ቺን ጋንግ ከተሾሙ ወዲህ የመጀመሪያቸው በሆነው ጋዜጣዊ ጉባኤ እያሽቆለቆለ የሄደውን የዩናይትድ ስቴትስና የቻይና ግንኙነት አስመልክተው ዩናይትድ ስቴትስ ላይ የበረታ ነቀፌታ ሰንዝረዋል። ዩናይትድ ስቴትስ ለራሷ ጥቅም ስትል የዩክሬን ጦርነት እንዲራዘም ፍላጎት ስላላት የሰላም ጥረቶቹን እያደናቀፈች ናት የሚል ድምጸት ያለው አስተያየትም ሰንዝረዋል። የውጭ ጉዳይ ሚኒስትሩ ነቀፌታውን ያሰሙት ስራው የቀረበለትን ማጽደቅ በሆነው ምክር ቤት ዓመታዊ ጉባኤ ጎን ለጋዜጠኞች በሰጡት ቃል ነው ሲል የአሶሲየትድ ፕሬስ ዘገባ አመልክቷል። በመጨረሻም እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት አሜሪካዊውን ጋዜጠኛ ጠልፈው ለሁለት ዓመታት ተኩል ያገቱትን የሶማሊያ የባህር ላይ ዘራፊዎች በመርዳት የተከሰሱ አንድ የዩናይትድ ስቴትስ ዜጋና አንድ ሶማሊያዊ በኒውዮርክ ፍርድ ቤት የጥፋተኝነት ውሳኔ እንደተሰጣቸው አቃቢያን ሕግ ገለጹ። መሐመድ ታሂሊልና አብዲ ዩሱፍ ሐሰን ኒውዮርክ ፌዴራል ፍርድ ቤት ባለፈው እንደ አውሮፓውያን አቆጣጠር የካቲት 24 ቀን የተሰየመ ከህዝብ የተውጣጣ ክስ ሰሚ ችሎት ሰው በማገት በማሴር ለሽብርተኛ ተግባር የሚውል ድጋፍና ሌሎችም ወንጀሎችን በመፈጸም ጥፋተኞች ብሎ ፈርዶባቸዋል። እስከ እድሜ ልክ እስራት የሚደርስ ቅጣት ሊፈረድባቸው እንደሚችል ተመልክቷል። ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጂት ታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ የካቲት 28 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዌብና ማኅበራዊ መገናኛ አቀናባሪያችን አባየሁ ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ ናቸው። የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጃን ድራይደን ነው። ወደ ዕለቱ አቢርስ ከማለፋችን አስቀድሞ አሁን ቆየት ብሎ ከሚሰሙት ድምፆች አንዱን ለቅምሻ እንበል።
ገበያ ላይ ለማረብ ሞክሮ ነበር ገበሬ። አሁን ይኸው በዚህ ቦታ ጊዜ ስንዴ አይወጣም ይኸው አይወጣም እየተባለ ይኸው በዚህ ኬላ እየተጠበቁ መኪናዎችን እየተሰያዩ እየሰማችን
እንዲህ ያማ የተሻለ ነበረ። በበፊቱ ቢሆን ዘንድሮ የተሻለ የተስተካከለ ክረምት ነበረ። እርግጠኛ ነኝ እንደ ከ25 በላይ በነበረው እስከ 30 ባለው ፈሬ ሄክታር ይገኝ ነበር ብለን እንገምታለን።
በአማራ ክልል ደቡብ ወሎ ዞን ወረኢሉና ጃማ ወረዳ ስንዴ አምራች አርሶ አደሮችን ድምጽ ነው የሰማችሁት። በሁለተኛው አጋማሽ በንግድና ምጣኔ ሀብት ዝግጅታችን ይመለሳሉ። አሁን ወደ ዕለቱ አብይ ርዕስ ቀደም ብዬ በመግቢያው ያስተዋወቅኩት አብይ ርዕስ በኦሮሚያና ሲዳማ ክልል አዋሳኝ አካባቢዎች በሚገኙት ጎበሄማና ቦጨሳ በተባሉ አካባቢዎች በተከሰተ ግጭት 12 ሰዎች መገደላቸውን በጉጂ የሚኖሩ ቤተሰቦች መሆናቸውን የገለጹ ነዋሪዎች ተናገሩ። በጉዳዩ ላይ ከአካባቢው ባለስልጣናት መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ ግን አልተሳካም። በሌላ በኩል የጭሪ ወረዳ ጤና ጣቢያ አንድ ሰራተኛ በጥይት ቆስለው ጤና ጣቢያ ለደረሱ ሰዎች የሕክምና አገልግሎት መስጠታቸውና ተጨማሪ ሕክምና ያስፈልጋቸዋል ያሉትን ወደ ሆስፒታል መላካቸውን ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሐዋሳ ቅርንጫፍ ስለ ጉዳዩ መረጃ መኖሩን ጠቅሰው በቅርቡ ሪፖርት ይፋ እናደርጋለን ያሉት ዮናታን ዘብዲዮስ ነው ያጠናቀረው።
የሲዳማ ክልል የጭሪ ወረዳ ነዋሪ መሆናቸውን የገለጹት አቶ ፍሳ ኑሼ ካለፈው ሳምንት ጀምሮ በሁለት ክልል አዋሳኝ አካባቢዎች በተቀሰቀሰ ግጭት ቡርቃ ቡታሮና ሳሙኤል ቡታሮ የተባሉ ሁለት ያጎታቸው ልጆች በአንድ አካባቢ እንደተገደሉባቸው ተናግሯል።
ሁለት ሰው ነው የሞተው። ያው ታናሽነት አላቅ ነበረ። ሁለት ሰው ሞተዋል። አሁን ቅብር ላይ ነበረን።
ለስብሰባ ተብሎ በተጠሩበት ቦታ ሳያስቡት ተፈጽሟል በተባለ ጥቃት ግድያ መፈጸሙን ገልጸው ጥቃቱን የፈጸሙ ታጣቂዎች ማንነትን በለየ ሁኔታ ድርጊቱን መፈጸማቸውን ተናግሯል።
ግጭቱ ያው መጀመሪያ የተፈጠረው ሊቀመንበር ነበረ ስብሰባ ተቀመጥ ብሎ ሰው ሁሉ ሰብስቦ ነው ያው እነዛ ሰው ላይ ነው የተኩስ የከፈቱት። መጀመሪያ ሰውን ገሎ ነው የሸሹት። ሰው በዛ ሰዓት ብዙ ሰው ነው የተጎዳው። ክልሉ የኦሮሚያ ውስጥ ነው። ሲዳማ አብሮ ነው የሚኖረው። ያው አንድ ላይ ተቀላቅሎ ተዋልዶ አንድ ላይ ነው የሚኖረው። ዝም ብሎ ስብሰባ ተቀመጡ ብሎ ሰው አቀናጅቶ ነው ያው ጉዳት ያደረሰው። ያው ሕግ አካል ነው።
የደህንነት ስጋት ስላለባቸው ስማቸው እንዳይገለጽ ጠየቁ። ሌላ አስተያየት ሰጪ በበኩላቸው የግጭቱ መንስኤ ከማንነትና የአካባቢ ባለቤትነት ጋር የተያያዘ እንደሆነም ጠቁሟል።
መንስኤ ከዚህ በፊት የነበረው ድንበር አካባቢ ያሉ ህብረተሰብ አብሮ የሚኖረው ህብረተሰብ ነበረ። ውጡ፣ ከኦሮሚያ ክልል ውጡ ተብሎ እኮ ነው አርሶ አደሮች አሁን እየተጎዱ ያሉ።
ግድያው የተፈጸመው በኦሮሚያ ክልል ምዕራብ አርሲ ዞን ነንሰቦ ወረዳ ጉቦ ሄማና በጨሳ ቀበሌ መሆኑም ተገልጿል። አቶ ፍሳ ሁለት ወንድሞቼ የሚሏቸውን ጨምሮ ከ12 በላይ ሰዎች መገደላቸውን ተናግሯል።
የሞተው አሁን 12 ደርሷል። ያው ዛሬም ሄዷል ሬሳ ፍለጋ የሄደ ሰው አለ። 12 ነው ትላንት የሆነው። አሁንም ሬሳ እየፈለገ ውጭ ነው ያለው። አሁን የሞተው የቀረው አሁን አልተለየም እስካሁን።
በዚህ ቀበሌ ከሲዳማና ከአርሲ ዞንም የተውጣጡ ሁለት ሊቀመንበር የተሾመበት መሆኑን ጠቁመው ይህ ሁኔታም ለግጭቱ መንስኤ ሳይሆን እንዳልቀረም ጥርጣሬያቸውን አንጸባርቋል። ግጭቱ ከተከሰተ ከሳምንት በላይ ሆኗል የሚሉት ሌላ አስተያየት ሰጪ የጭሪ ወረዳ ነዋሪም ተገደሉ ከተባሉት ውስጥ 7 ነዋሪዎችን እንደሚያውቋቸውም ጠቁሟል።
ከዚህ በፊትም ወደ 7 የሚሆኑ አርሶ አደሮች ተገድለዋል። የሆኑ አሁን ወደ 6 ይሆናል። ከየጫካው ከየጉራንጉሩ እየተሰበሰበ ነው ያለው። ሬሳ ቁጥር ይጨመራል ተብሎ ይገመታል።
በሰላማዊ ሰዎች ላይ ጥቃት ፈጽሟል በሚል በነዋሪዎች ወቀሳ የሚቀርብባቸው የምዕራብ አርሲ ዞን የነንሰበ ወረዳ ሚሊሻና ብጥለንሳ ወይም በታኝ የሚል ስያሜ ያላቸው ኢመደበኛ ቡድኖች እንደሆኑ ያነጋገርናቸው ነዋሪዎች ገልጸውልናል።
እና ግጭቱ በሚነሳበት ወቅት ላይ ቤት ንብረታቸውን ያቃጥላሉ። እንደገና ደግሞ የአካባቢው ይሄ የሆነ ብትሌንሳ የሚባል ቡድን አለ፣ ወይም በአማርኛው በታኝ የሚባል ቡድን አለ። ይህ በታኝ ቡድን ደግሞ ሁለቱንም መካከል ላይ ገብቶ ማስታረቅ በሚገባበት ሰዓት የሲዳምኛ ቋንቋ ተናጋሪዎችን ብቻ የለዩ ጉዳት በጣም አደርሷል።
ከምዕራብ አርሲ ወረዳም የተገደሉ ሰዎች እንዳሉም አስተያየት ሰጪዎች ተናግሯል።
ከዛም በኩል የተገደለም አለ። ግጭት ከተነሳ በኋላ እነርሱ በኩልም 2 ሰው አካባቢ የተገደለም ይኖራል ተብሎ አሁን እየተነገረ ነው።
ከወረዳዎቹ እስከ ክልል ያሉ የሁለቱን ክልል ባለስልጣናትን አስተያየት ለማግኘት ያደረግኩት ጥረት አብዛኛዎቹ የእጅ ስልካቸውን ጥሪ ስለማይመልሱ፣ ሌሎቹ ደግሞ አንስተው ስብሰባ ላይ መሆናቸውን ብቻ ገልጸው ስልካቸውን ስለሚያጠፉ ምላሻቸውን ማካተት አልተቻለም። የነንሰብ ወረዳ አስተዳዳሪ አቶ ኡመር ጠና ግን በዚህ ጉዳይ ላይ መናገር እንደማይፈልጉ በአጭር የጽሑፍ መልእክት ገልጸውልናል። የኢትዮጵያ ሰብአዊ መብቶች ኮሚሽን የአዋሳ ቅርንጫፍ ኃላፊ አቶ በጋሻው እሸቱ ስለ ጉዳዩ መረጃ እንዳላቸው ጠቅሰው በቅርቡ በሪፖርት ይፋ እንደሚያደርጉም ተናግሯል። ይሁን እንጂ ስማቸው እንዳይጠቀስ ተጠየቁ የጭሪ ወረዳ ጤና ጣቢያ ሰራተኛና የስራ ኃላፊ በመሳሪያ ጥይት ቆስለው የመጡ ተጎጂ ዜጎችን ማከማቸውን ሌሎችን ከፍ ያለ ህክምና ወደሚገኝበት ሐዋሳና ወደ ቦና አጠቃላይ ሆስፒታል መላካቸውን ተናግሯል።
እንግዲህ ሪፈር የተደረገ ወደ 11 አካባቢ ነው እና የሞቱም አሉ። ቤታቸው ያለፉ በየጫካ የተገኙትን አልቆጠርንም። እንግዲህ ወደኛ ወደ ጤና ተቋም የመጡትን ነው ካውንት ያደረግ ነው እና ሪፈር የተደረገ ወደ 11 ይጠጋሉ። ሐዋሳ ሪፈራል ሆስፒታል እና ወደ ቦና ጀነራል ሆስፒታል ሪፈር የተደረጉ አሉ። ከተደረጉት ደግሞ አንደኛ ወታደር ነው፣ እሱ ወደ ራሳቸው ህክምና ተቋም ይገባል። በዚያ በኩል ነው
የሐዋሳ ሪፈራል ሆስፒታል በበኩሉ ቅዳምና እሁድ የሆስፒታሉ ቀዶ ጥገና ክፍል እድሳት ላይ ስለነበረ የተቀበልነው ቁስልኛ የለም ሲሉ የሆስፒታሉ ሜዲካል ዳይሬክተር ዶክተር ነጋሽ ታገሰ ለቪኦኤ ገልጿል። የአካባቢው ነዋሪዎች በሁለቱ ክልል አዋሳኝ አካባቢዎች ከዚህ በፊትም ግጭት የተፈጠረ ለህይወት ህልፈትና ንብረት ውድመት እንደሚዳርግ ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ላመስግንና ከግጭት ወደ ድርቅ ወደሚመለከት ርዕስ ነው የምንሸጋገረው። የደቡብ ኦሞ ዞን ድርቅ ተጋላጮች የሰብአዊ እርዳታ አልቀረበልንም አሉ። ደቡብ ኦሞ ዞን ለድርቅ የተጋለጡ አርብቶ አደሮች በቂ የሰብአዊ ድጋፍ እንዳላገኙ በደቡብ ክልል ምክር ቤት የሐመርና የእኛ ጋቶም ብሔረሰብ ተወካዮች ገለጡ። በዞኑ በድርቅ ለተጎዱ ዜጎች ክልሉና የፌዴራል መንግስት እንዲሁም አጋር ድርጅቶች አስቸኳይ የሰብአዊ ድጋፍ እንዲያቀርቡላቸው ነው ጥሪ ያሰሙት። የሐመርና የእኛ ጋቶም ወረዳን ጨምሮ በዞኑ ከ330,000 በላይ ዜጎች አስቸኳይ ጊዜ የምግብ እርዳታ ፈላጊዎች መሆናቸው ነው የተመለከተው። አሁንም የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው የተከታተለው።
በደቡብ ክልል ምክር ቤት የሐመር ወረዳ የካራ ብሔረሰብ ተወካይ አቶ ዱንጋና ፓም በዞኑ የሚገኙ የድርቅ ተጎጂዎች ከመንግስትና ወርልድ ቪዥን ከተሰኘ ተቋም ከሚያገኙት የተቆራረጠ ድጋፍ ውጭ የተለየ ነገር እንደማያገኙ ተናግሯል።
ቢሆንም አሁን በቂ አይደለም ነው። በቂ ያልሆነበት ምክንያት ምንድን ነው? አሁን ይሄ እህል ሄዶ የምንሰጠው ለውስን የተመዘገቡ ሰዎች ናቸው ያሉት። ግን ችግሩ ያለው ሆል ኮሚኒቲ ላይ ነው ያለው። ሁሉም ኮሚኒቲ ላይ ነው። ሐመር ላይ፣ ካራ ላይ፣ ኛንገቶም ዳሰነች፣ ኮይጉ፣ ሙርሌ፣ ጸማይ፣ በና፣ ኤርቦሬ፣ ዳሰነች እነዚህ አጠቃላይ እንትነ ግን በቃ አርብቶ አደር አካባቢ ያለው ገ ሲረት ድርቅ ያለ ሲረት ድርቁ አሁን ድርቁ ስጋቱ አሁን ከዚህ በዚህ ፀሐዩ በዚህ ከቀጠለ ከሰው አልፎ ወደ እንስሳት የመግባት ነገሮች ይኖራሉ። ምክንያቱም ግጦሽ የለም፣ ሳር የለም። በዝናብ ነው እንግዲህ ግጦሽ ሳር የሚበቅለው። ይህም ችግር አለ። ስለያ ስለሆነ አሁንም ራብ ስላለ የሚመለከተው አካል አስቸኳይ የሚያስፈልገው ነገር ድጋፍ ዘላቂ ግን ዛሬና ተነጎዳ ብቻ ሳይሆን ቢያንስ ሰስተናቢሊቲ ሊያሰመጀ ሰስተን ሊያደርግ የሚችል ስራዎቹ መንግስትም ሆነ የሚመለከተው አካላት ቢሰራ የሚል ሀሳብ ነው ያለኝ።
እሳቸው በጠቀሷቸውና በዞኑ ሌሎች አካባቢዎች በአጠቃላይ 337,000 ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የዞኑ ባለሥልጣናት በቅርቡ ለአሜሪካ ድምፅ መናገራቸው ይታወሳል። ከእነዚህ ውስጥ 100,000 አርብቶ አደሮች ከሐመር፣ ከ20,000 በላይ ደግሞ ከኛንጋቶም ወረዳ ለምግብ እጥረት ተጋላጭ መሆናቸውም ተገልጿል። አቶ ዱንጋ ችግሩ የተባባሰው ከሶስት ወራት ወዲህ መሆኑን ጠቅሰው መንግስት ዘላቂ መፍትሄ በሚገኝበት ሁኔታ ላይ ትኩረት ማድረግ እንደሚገባውም ጠቁሟል።
ይሄ ችግሩ ጫፍ ወጥቶ የወጣው ከተወሰነ ጊዜ በወዲህ ነው። የተሻለ መጀመሪያ የተሻለ እንትኖች ነበሩ። እህልም ችግር አልነበረም። የተወሰነ ቦታዎች ጥሩ አንዱ ድርቅ በሆነ አንዱ አካባቢ የሆነ እህሎች ነበሩ። አንዱ አንዱ ጋር ሄዶ የመሸመት ነገሮች ነበሩ። ከተጊዜ ነው ወዲህ በኋላ ነው ነው ሲረስ እየገባ ያለው። ሲረስ ገባው መንግስትም ወርዶ ያሉን ጥናት አድርጎ ከሴፕትኔት የሴፕትኔት ይሄ በሴፕትኔት የተዘገፉ ያሉበት ሁኔታዎች አሉ። ፕረምትሊ ማለት ነው የተደረጉ ያሉ ነገሮች አሉ። ግን ተጨማሪ አሁንም ደግሞ ይሄ ብቻ በቂ አይደለም ነው በቂ ስላይደለ አሁን የባባሰ ስለሚሄድ አሁን ሌላም ተጨማሪ እርዳታዎች ይደረጉ ምንት መደረግ አለበት የሚል ነገር ነው። አቋም መንግስትም የያዘው እስከ ለኛው ድረስ እስከ ፌዴራል ድረስ የያዘው ማለት ነው። ስለዚህ እኛም ይሄንን ነው በየውይይቶች እንትን ያደርጋል ነው ይሄንን ነው። ስለዚህ በዚህ ተነሳ እየደረገው ያለ ነገሮች አለ። ግን የሚደረገው ነገር በቂ አይደለም ነው።
ሌላ በክልሉ ምክር ቤት የኛንጋቶም ብሔረሰብ እንደራሴ መሆናቸውን የገለጹት ወይዘሮ ሀና ይጀም በኛንጋቶም ወረዳ አስኪ የሚሉት ድርቅ ተከስቶ መቆየቱን ገልጿል።
በጣም የከፋ ድርቅ ነው ያለው። መንግስት ትኩረት ሰጥቶ ካልሰራ በጣም አሳሳቢ ሁኔታ ነው ያለው። በእንስሳትም በሰውም ህይወት ላይ ጉዳት ሊደርስ ይችላል ብዬ አምናለሁ። ስለዚህ አሁንም መንግስት የሚሰራቸው ነገሮችም አሉ፣ ነገር ግን በቂ አይደሉም።
ህብረተሰቡ ለጉዳት መዳረጉን ሳርና ውሃ ፍለጋ ድንበር ተሻግረው ጎረቤት ሀገር ድረስ ሩቅ ቦታዎች እንደሚጓዙም ተናግሯል።
ሁለተኛ ደግሞ እንስሳታቸው ሩቅ ቦታ ሳር ፍለጋ እየሄዱ ነው። ድንበር ዘለልም እስከ ኬንያ ድረስ እስከ ሱዳን አጓራባት እንትኖችም አሉ፣ ዞኖችም አሉ ሱርማ አካባቢ እዛም ዘሎ ጥልቅ ብሎ ገብተዋል። ስለዚህ እንደኛ ወረዳ በጣም ድርቅ ሁኔታ ከፍተኛ ሁኔታ ነው ያለው። እሱም ብቻ አይደለም ውሃም ጭምር በጣም የከፋ ሁኔታ ነው ያለው። ባለፈው መንግስትም በውሃ ላይ የሰራቸው ትልቅ ጉድጓዶች አሉ፣ እነሱም እስካሁን ድረስ አገልግሎት አልሰጠም፣ ተደፍኖ ነው ያለው። ሁለተኛ ደግሞ ባለፈው መንግስት ክልል መንግስት ድጋፍ የሰጣቸው ቦቴዎች ነበሩ፣ እሱንም ወደ ክልል የተመለሱበት ሁኔታ ነው ያለው። ህዝቡ ሮሮ በጣም ያስቸገሩ ነው።
በዞኑ የነበሩ ወንዞች መድረቃቸው፣ አካባቢው ቆላማ መሆን፣ የግጦሽ መሬት መቃጠል፣ የከርሰ ምድር ውሃ በጣም መስረግ ጉዳቱን አባብሶታል ነው የሚሉት። ህጻናት፣ እናቶችና አቅመ ደካማ አረጋውያን በከፍተኛ ሁኔታ ተጎድቷል ሲሉም ተናግሯል።
እንግዲህ ኛንጋቶን ብሔር ደግሞ ክብሸሽ ሽምባል አለ ጉርጓድ ከአስር ሰው በላይ ነው ውሃ የሚያወጡት። ከአስራ ምናምን ሀያ ምናምን ሰው እንደዚህ ተሰልፎ ውሃ እያቀበሉ እንትን ይጠቀማሉና ጭሮሽ ምባል ከክብሽ ወንዝ የሚቀዱት አለ። እሱን እስከ 20 ሰው ድረስ እንደዚህ ተደርድሮ ከዛም በኋላ ውሃ የሚያወጡበት ሁኔታ ነው ያለው። የሳርም ችግር አለ፣ የውሃ ድርቅም አለ። ይኸው እንግዲህ ህጻናት ላይ ጉዳት ደርሷል።
በደቡብ ክልል ላለፉት 4 እና 5 ዓመታት የዝናብ እጥረት በመከሰቱ ከ3 ሚሊዮን በላይ አርሶና አርብቶ አደሮች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውና የበዙ ከብቶቻቸው መሞታቸውም ተዘግቧል። የኢትዮጵያ የየዓመቱ የሰብአዊ ድጋፍ ፍላጎት ይፋ የሚያደርግ ሰነድ ወይም ሁማኒታሪያን ሪስፖንስ ፕላን በአጽሮቱ ኤችአርፒ በግጦሽና በውሃ እጥረት በኦሮሚያ በደቡብና በሶማሊያ ክልሎች 6.8 ሚሊዮን ከብቶች መሞታቸውን በዚህ ሳምንት ባወጣው ሪፖርት ጠቅሷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለሁለቱም ዘገባዎቹ አመሰግናለሁ። አድማጮች፣ አሁን ወደ ዓለም አቀፍ ርዕስ ስንሻገር ወደ ጎረቤት ሶማሊላንድ ነው የሚወስድን። በሶማሊላንድ ግጭት ከ200 ሰዎች በላይ ተገደሉ ይለናል። በሶማሊላንድ ሰራዊትና በጎሳ ሚሊሻዎች መካከል ባለፉት ሳምንታት በተደረጉ ከባድ ውጊያዎች ነው ቁጥራቸው ከ200 በላይ የሚሆኑ ሰዎች እንደተገደሉና ሌሎች በመቶዎች የሚቆጠሩ ደግሞ መቁሰላቸው ላድ አኖስ በተባለችውና በሶማሊላንድ ድንበር አቅራቢያ በምትገኝ አወዛጋቢ ከተማ የሚገኙ አንድ የሆስፒታል ኃላፊ የተናገሩት። አንዱ ሌላውን ግጭቱን በመጀመር ተጠያቂ ያደርጋል፣ በአካባቢው ያሉ ሆስፒታሎችም በጦርነቱ ተጎድተዋል ነው የተባለው። አህመድ መሐመድ ከሞቃዲሾ ያጠናቀረውን የዚህን ዘገባ ዝርዝር እንግዲ ወልዴ እንደሚከተለው ያቀርበዋል።
ላለፈው አንድ ወር የሶማሊላንድ ሰራዊት ከጎሳ ሚሊሻዎች ጋር ላስ አኖድ ከተማን ለመቆጣጠር ሲዋጋ ሰንብቷል። ከሶስት አስርተ ዓመታት በፊት ከሶማሊያ የተገነጠለችው ሶማሊላንድ የላስ አኖድ ከተማን ከእንደ አውሮፓውያን አቆጣጠር 2008 ጀምሮ ላለፉት 15 ዓመታት ተቆጣጥራ ቆይታለች። በአካባቢው የሚገኙ ጎሳዎች ግን የሶማሊያ መንግሥት ደጋፊዎች ሲሆኑ በሶማሊያ መተዳደርን ይመርጣሉ። በሀገር ውስጥም ሆነ በውጭ አካላት ግጭቱን ሊቆም ጥሪ ቢደረግም ውጊያው ተጧጥፎ ቀጥሏል። በአካባቢው ካለው ከፍተኛ ድርቅ ጋር ተዳምሮ የከፋ ሰብአዊ ቀውስ እንዳያስከትል ተሰግቷል። ዶክተር እስማኤል መሐሙድ በላስ አኖድ የሚገኘው ጋርጋር ሆስፒታል ዲሬክተር ናቸው።
የተጎዱት ታካሚዎች ቁጥር ወደ 1000 ይጠጋል። ምክንያቱም አሁን 950 ደርሷል። ከ200 የሚበልጡ ደግሞ በውጊያው ሕይወታቸውን አጥተዋል። አብዛኞቹ ሰለባዎች ሲቪሎች ናቸው።
ዶክተር መሐሙድ እንደሚሉት ሆስፒታሎች በከባድ መሰራ እየተመቱ በመሆኑ ነገሮችን ከባድ አድርጓል። በላስ አኖር የሚገኘው ዋና ሆስፒታል በሶማሊላንድ ኃይሎች በመደብደቡ አብዛኞቹ የሕክምና ክፍሎች ፈርሰዋል ብለዋል። የተባበሩት መንግስታት ድርጅትና በሞቃዲሾ የሚገኘው መንግስት ግጭቱ እንዲቆም ጥሪ ቢያደርጉም ሰሚ አልተገኘም። የከባድ መሳሪያ ተኩስ ልውውጥ ቀጥሏል። በአፍሪካ ቀንድ ላይ የሚያተኩረው ሳሃን የምርምር ተቋም መስራች የሆኑት ማት ብራይደን ሰላምን በአካባቢው ለማስፈን ለምን አዳጋች እንደሆነ ከቪኦኤ ጋር ባደረጉት ቆይታ ተናግረዋል።
At this moment, there appears to be little possibility of an imminent resolution of the conflict.
በአሁኑ ወቅት ጦርነቱ የሚቋጭበት እድል በጣም ጠባብ ነው። በግጭቱ ተሳታፊ የሆኑት ወገኖች ብዛትና ፍላጎት አስታራቂ መንገድ ላይ ለመገናኘት አስቸጋሪ አድርጎታል።
ላስ አኖር የምትገኝበትን ሱል ክልል ሶማሊላንድ በቀላሉ እንደማትለቀው ማት ብራይደን ጨምረው ገልጸዋል። ምክንያቱም እንደ ነጻ አገር ለመቆጠር የምታደርገውን ጥረት ያጨናግፋልና። አንደኛው ወገን ወታደራዊ ድል ካገኘ ግን ለድርድር መንገድ ይከፍታል ያሉት ብራይደን በላስ አኖር የሚገኙትና እንደ ዱልባሃንቴ ያሉ ጎሳዎች ለመገንጠል የሚያደርጉት ጥረት ሶማሊያን አበሳጭቷል። ሌሎች በአካባቢ መንግስታቸው ደስተኛ ያልሆኑ ጎሳዎችም በዚህ ተነሳስተው ወደ ውጊያ ሊገቡ ይችላሉ ብለዋል።
The first victim of this conflict is probably Somaliland's electoral calendar. It's hard to see how
በዚህ ግጭት አንድ ቁጥር ተጠያቂው የሶማሊላንድ የምርጫ ሰሌዳ ነው። አብዛኛው የሱል ክልል የማይመርጥ ከሆነ የፓርቲና የፕሬዝዳንታዊ ምርጫ እንዴት ሊደረግ እንደሚችል ማሰብ አስቸጋሪ ነው። ይህ ደግሞ ዲሞክራሲያዊ ነን ለምትለው ሶማሊላንድ ትልቅ ጣጣ ይዞ የሚመጣ ነው። ሶማሊላንድ ላስ አኖድ ላይ በወሰደችው እርምጃ ከፍተኛ ነቀፌታ የተሰነዘረባት ነው።
በመንግስት አስተዳደር ላይ የሚያተኩረውና ሞቃዲሾ መሰረቱን ያደረገው የምርምር ተቋም መስራች የሆኑት አህመድ ሃዲ ለቪኦኤ እንደተናገሩት ደግሞ በሶማሊላንድ በፑንትላንድና በሱል ክልል ያሉ ጎሳዎች መካከል ያለው ፉክክር ግጭቱ ለረጅም ጊዜ እንዲቀጥል ሳያደርግ አይቀርም ብለዋል።
አሁን 20 ቀናት ያለፈውን ይህን ጦርነት ማስቆም የሚቻል አይመስለኝም። ዋና ዋናዎቹ ተግዳሮቶች የተያያዙ ናቸው። ፑንትላንድ ሶማሊላንድን ከአጨቃጫቂ ቦታዎቹ ማስወጣት ትፈልጋለች። ሶማሊላንድ ደግሞ ግዛቶቹን በመቆጣጠር ለውቅና ዝግጁ መሆኗን ማሳወቅ ትሻለች። በሌላ በኩል ደግሞ በአካባቢው ያሉ ጎሳዎች ከሁለቱም ነጻ መሆን ይፈልጋሉ።
ሃዲ ጨምረው እንዳሉት ጦርነቱና በዚህ ምክንያት የሚጎዱት ሲቪሎች ጉዳይ ሶማሊላንድ ዓለም አቀፍ ውቅና ለማግኘት ለረጅም ጊዜ ስታደርግ የነበረውን ጥረት ይጎዳል።
አመሰግናለሁ እንግዱ። ክብራትና ክብራን አድማጮቻችን፣ በተከታዩ ዓለም አቀፍ የትንታኔ ርዕስ ደግሞ ወደ ካይሮ እንዘልቃለን። የግብጽ ምጣኔ ሀብት በከፊል ቀውስ፣ በተቀረው ደግሞ ጥንካሬ ማሳየቱ ነው የተዘገበው። በአንድ በኩል በርካታ ፈተናዎች የገጠሙት የግብጽ ኢኮኖሚ፣ አንዳንድ ዘርፎቹ በአንጻሩ አሁንም ጥሩ አፈጻጸም ላይ መሆናቸው ነው የተዘገበው። ይሁን እንጂ ሸማቾች ግን ከፍተኛ የዋጋ ግሽበት የመግዛት አቅማቸውን እየሸረሸረ በመምጣቱ ለከፋ ችግር መዳረጋቸው አልቀረም። ኤድዋርድ ኢራንያን ከካይሮ ለአሜሪካ ድምፅ ያጠናቀረውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። በናይል ወንዝ ብዙም ከማይርቅ ስፍራ የሚገኝ አንድ የልብስ መገበያያ ግብፃውያን በተለበሱ ልብሶች ዋጋ ላይ ሲከራከሩ ይታያሉ። አሁን ተራው የአገሬው ሰው የመግዛት አቅሙ በዋጋ ግሽበትና የግብፅ የገንዘብ ምንዛሬ መዳከም ከውጭ በሚገቡ ሸቀጦች ላይ በፈጠረው ከፍተኛ የዋጋ ንረት የተነሳ ዝቅተኛ ደረጃ ያላቸውን ሸቀጦች ለመሸመት ይገደዳል። ፕሬዚዳንት አብዱልፋታህ ኤልሲሲ ከወራት በፊት በርካታ የዓለም መሪዎች ለተሳተፉበት ስብሰባ በሰጡት አስተያየት የሩሲያና የዩክሬን ግጭት የግብፅን ምጣኔ ሀብት ይዞታ በእጅጉ እየጎዳ መሆኑን ገልጠው ነበር። አብዛኛውን የእህል ምርቷን ከሩሲያና ከዩክሬን የምትገዛው ግብፅ ከመቶ ሚሊዮን በላይ ለሚሆነው ሕዝቧ ስንዴ የምታስመጣበት ዋጋ በእጅጉ አሻቅቧል። ዴቪድ በተር የብሪታንያው የዓለም አቀፍ የምርምር ተቋም ቻታም ሃውስ የምጣኔ ሀብት ባለሙያ ናቸው። መጠኑ የበዛ የውጭና የሀገር ውስጥ ዕዳ መናር፣ የኮቪድ-19 ወረርሽኝና ሌሎች በተከታታይ የተከሰቱ ቀውሶች፣ የሩሲያና የዩክሬን ግጭት እንዲሁም የዩናይትድ ስቴትስ የወለድ ተመን መጨመር ክፉኛ የደቀቀው የግብፅ ምጣኔ ሀብት ይዞታ እየተባባሰ መምጣቱን ለአሜሪካ ድምፅ በሰጡት አስተያየት አስረድተዋል።
It's a structural fiscal deficit, big build-up of external debt, which is allied to large...
ይህ ከመዋቅራዊ ችግር ከከፍተኛ የበጀት እጥረትና ከተከማቸ የውጭ ዕዳ ጋር የተቆራኘ ነው። በመሆኑም ኢኮኖሚው የተሸከመው ከባድ ጫና ስላለና ይህንንም ሁኔታ ለማለፍ በንጽጽር ረጅም ሊሰኝ ለሚችል ጊዜ ከፍተኛ እድገት በማስመዝገብና የተሻለ መክፈል አቅም አሳይቷል። ይሁንና አሁን ባለበት ሁኔታ እንደ አንድ ዕቃ ተሸካሚ ፉርጎ አንድ ወይንም ሁለት ጎማዎቹ ቢወልቁ ብርቱ ፈተና ነው የሚገጥማቸው።
ግብጻዊው የፖለቲካና የማህበራዊ ጉዳዮች ተንታኝ ሳይድ ሳዴክ ለአሜሪካ ድምጽ ሲናገሩ አገራቸው በሚቀጥሉት ጥቂት ዓመታት ውስጥ ሰፊውን የኢኮኖሚ ዘርፍ ወደ ግል ለማዛወር መስማማቷንና ጠቅላይ ሚኒስትር ሙስጠፋ ማድቡሊ ወደ ኳታር ተጉዘው የግብጽ ኩባንያዎችን አስመልክቶ ባሉ የኢንቨስትመንት አማራጮች ዙሪያ ተወያይተዋል።
Devaluation is expected this month with the hope that this would push Gulf states to buy Egyptian companies.
የባህረ ሰላጤው አገሮች ተለይተው ያሉ የግብጽ ኩባንያዎችን እንዲገዙ ሊገፋፋና መንግስት የሚያስፈልገውን ዳጎስ ያለ የውጭ ምንዛሬም ሊያስገኝ ይችላል በሚል ተስፋ ከፍ ያለ የገንዘብ ምንዛሬ ቅነሳ በያዝነው ወር ውስጥ ይደረጋል ተብሎ ይጠበቃል።
በሀገሪቱ ያለው የዶላር እጥረት የግብጽ ማዕከላዊ ባንክ የወለድ ዋጋ እንዲጨምር ተያይዞም የግብጽ ፓውንድ ዋጋው እንዲቀንስ በማድረጉ ህዝቧ ከሚመገበው ምርት ውስጥ 65 በመቶውን ከውጭ ለምታስገባው ሀገር ከፍተኛ ዋጋ ንረት እንዲፈጠር አስገድዷል። በልብስ ንጽህና መስጫ አገልግሎት ስራ እንደሚተዳደሩት አብዱ የመሳሰሉ በተለያዩ የግል ስራዎች የተሰማሩ ግብጻውያን ክፉኛ መጎዳታቸውን ይናገራሉ።
الدنيا واقفه ولا الشغل اللي زي ما هو ولا زي يمشي والبضاعه مركونه على الرف ولا حد بيشتريها
ኢኮኖሚው በጣም አስከፊ በሆነ ሁኔታ ውስጥ ነው ያለው ያሉት አብዱ አብዛኞቹም በቻሉት መጠን ኑሯቸውን ለመግፋት በሚያደርጉት ትግል ሸቀጣ ሸቀጦችን ለመሸመት ቀኑን ሲባዝኑ ይውላሉ ነበር ያሉት። ሆኖም ብዙ ስለሌላቸው የሚያወጡትም ያንኑ ይሃል እጅግ አናሳ የሆነ ገንዘብ መሆኑን አመላክተዋል። ይህ እንዲህ እንዳለ በገጠመው የምጣኔ ሀብት ሁኔታ ውስጥም እንደምንም ለማለፍ በርካታ ሰዎችና የንግድ ድርጅቶች በመንገታገት ላይ ቢገኙም አንዳንዶች ግን በአንጻሩ እየጎለበቱ መሆናቸውን የሚናገሩት ዛማሊክ አቅራቢያ የሚገኘው የካይሮ ማሪዮት ሆቴል ዋና ስራ አስኪያጅ ዩርገን ስታርካው ናቸው። ሆቴላቸው ሙሉ በሙሉ በደንበኞች መያዙንና ከዚህ የተሻለ ሁኔታም ገጥሟቸውን እንደማያውቅ አመልክተዋል።
All the major hotels on the River Nile in Cairo are doing extremely well.
የሩሲያና የዩክሬን ጦርነት እንዲሁም የኮቪድ-19 ቀውስ የፈጠሩት ቀውስ እንዳለ ሆኖ ካይሮ ውስጥ ከናይል ወንዝ አቅራቢያ የሚገኙ ዋና ዋና ሆቴሎች ሙሉ በሙሉ ማለት ይቻላል በጣም ጥሩ በሚሰኝ ሁኔታ እየሰሩ ናቸው።
ግብጽ በተጨማሪም ከከርሰ ምድር ከሚገኘው የተፈጥሮ ጋዝ የምታገኘውን ገቢ መጠን የማሳደግ ትልቅ ተስፋ አሳድራለች። በሜዲትራኒያን ውቅያኖስ አቅራቢያ ከሚገኙ አገሮች የተፈጥሮ ጋዝን ወደ ፈሳሽ በመቀየር ወደ አውሮፓ በቧንቧ ለመላክ አመቺ ዕድል ያላት ወይም የምትችል ብቸኛ ሀገር መሆኗን የጠቆሙት ሳይድ ሳዲቅ እንዳስረዱትም ይህም በአካባቢው ካሉ ተፎካካሪዎቿ በሙሉ የላቀ ግዙፍ ኢኮኖሚያዊ ጥቅም ያስገኝላታል። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ34 መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ንግድና ምጣኔ ሀብት ነው የምናቀናው። በአማራ ክልል ደቡብ ወሎ ዞን ወረ ኢሉና ጃማ ወረዳ ስንዴ አምራች አርሶ አደሮች በማዳበሪያ ዋጋ፣ በዋግ በሽታና በፖለቲካ አለመረጋጋት የተነሳ በቂ ምርት ለገበያ ማቅረብ ያለመቻላቸው ነው የሚናገሩት። የአሜሪካ ድምፅ ያነጋገራቸው እነኚህ አርሶ አደሮች አቶ ጀማል አብደላ፣ አቶ አሰፋ አበበ ኃይሌ እንዲሁም አቶ ስለሺ ገበየው የተባሉት በተለያዩ ምክንያቶች ምርቶቻቸውን ለገበያ ማቅረብ ተቸግረናል ይላሉ። አርሶ አደሮቹን ያነጋገረው የንግድና ምጣኔ ሀብት ፕሮግራም አዘጋጅ ደረጀ ደስታ ነው፣ እንደሚከተለው አቀናብሮታል።
አቶ ስለሺ ገበየው በአማራው ክልል ደቡብ ወሎ ጃማ ወረዳ ውስጥ 06 ቀበሌ አርሶ አደር ናቸው። ጤፍ፣ አብሽ፣ ባቄላና ጓያን ጨምሮ የስንዴ አምራች መሆናቸውን ይገልጻሉ። ይሁን እንጂ ዘንድሮ ያመረቱት ስንዴ በዋግ በሽታ የተጠቃ በመሆኑ ከፍተኛ ጉዳት የደረሰባቸው መሆኑን በመግለጽ የተረፈችውንም ወደ ገበያ አውጥቶ ለመሸጥ መቸገራቸውን ይናገራሉ።
ለገበያ ዘንድሮ ያው ፕሮፖታሪ ለማዕረብ ተዘጋጅተን ነበረ። ያው ገበያው በወታዊ ጉዳይ ደግሞ ያው መስታወት ስለሆነ እግድ ስላለ በዛ ጉዳይ አሁን
የምን እግድ ነው ያለው ያብራሩልኝ።
ያለው ችግር አሁን ምንድነው? በአንድ ተደረሰ ያው ስንዴ አይወጣም ወደ ውጭ። ያው በሀገራዊ ጉዳይ ማለት ነው። በቃ ያው በጸቡ ምክንያት
እና ምርቱን ይዘው ያለሁን ምርቶን ወደ ገበያ አላወጡትም?
አዎ አሁን አላወጣንም። ሆንታውን ቅድም ገበያ ላይ ለማረብ ሞክሮ ነበር ገበሬ። አሁን ይኸው በዚህ ቦታዊ ጉዳይ ያው ስንዴ አይወጣም ጤፍ አይወጣም እየተባለ ያው በየኬላ እየተጠበቀ መኪናዎችም እየተሰያዩ እየሰማች
ማነው አይወጣም የሚለው?
የብሔር ችግር በጠቡ ምክንያት መሰለኝ። ኬላ በየቦታ ይጠበቃ። አሁን በሰሞኑ ስንዴ ተደራጅታችሁ በአንድ ነው የሚሸጠው የሚባል ነገር ሲሉ የማሁን አሙስ ለታ ወደ ስራ ምናምን መኪና ግሪዋል ማስታወቂ ኤፍዴም እንዳይወጣል ነው።
ስለዚህ እናንተ እህሉን ይዛችሁ ቁጭ አላችሁ ማለት ነው? ስንዴ ብቻ ሳይሆን ሌሎቹንም
ይዛል ገበሬ ምን ያርግ ታዲያ? ምን ይደረግ?
መንግስት ለመንግስት አቅርቡና መንግስት ይገዛችኋል ነበር የተባለው አይደለም እንዴ?
ነበር እንደዛ ነበር የተባለው ሲባል አሁን ጨዋታ ወደ ምን ዞር? አሁን ብሔር ነው መሰለኝ እንደኔ ተራስ ስለደ የብሔር ግጭት ነው እንጂ ወይም ገበሬን ለማሳደግ ገበሬ ነው ለማሳነስ አልመሰለኝ።
አቶ ስለሺ የማዳበሪያ ችግርና የዋግ በሽታ ችግር ስለፈጠረባቸው ያመረቱትን የስንዴ ምርት መላክ አለመቻላቸውን በመግለጽ የገጠማቸውን ችግር ያስረዳሉ።
ብዙ ነገር ጠባብ ነገር ገጠመ። ማዳበሪያ ራሱ ይመጣለን ወትን ጠብቋልን ቢመጣም ቢጋነንም ወትን ጠብቁ ሳይመጣልን ቀረ። በዛ የተነሳናው ተፈጥሮ ችግር ተፈጠረብን። በዛ ጉዳይ ከሳፈረን ያዘ። አሁን በእኛ አካባቢ በትራክተር ተይዙ በቃ ነጻ ነው ያደር።
በትራክተር ይታረሳል እናንተ አካባቢ?
አዎ በቃ ቢያንስ እንደ ከመቶ 50 ኩንታል በላይ በቃ የተዘራበት በጠቅቶ ነው የከረመው። እዛ ውስጥ በቃ ተመቶ እንደ 125 ቢያመልጡ ነው።
በበሽታ ከተጠቃው የተረፈውን ምርት ራሱ ገበያ ላይ ማቅረብ አለመቻሉን አቶ ስለሺ ተናግረዋል። አቶ ጀማል አብደላ በጃማ ወረዳ የሚገኙ የስንዴ ምርታቸውን የተበላሸባቸው መሆኑን የገለጹልን ሌላኛው አርሶ አደር ናቸው። ለዚህ የተዳረጉት ከመንግስት በቂ የምክር ድጋፍ አስቀድሞ ባለማግኘታቸው መሆኑን ይገልጻሉ። የሰብል መበከሉን ያወቁት መቼ እንደሆነ ተጠይቀው ሲመልሱ
ያው እኛ ፈጥኖ መድኃኒት ሳንጠቀም በፊት ያላወቅነውም ነበር መያዙን ማለት ነው። በኋላ ላይ ሲደርስ ያው አንድ ጊዜ ረጨንበት ሁለተኛ ረጨንበት በበሽታ የተጠቃ ስለሆነ ምንም አይነት ሊድን አልቻለም።
በረ ይህ እንዳይደርስ ማድረግ ትችሉ ነበር?
እንደተዘራ ከቡቃያው ገና ጀምሮ መታከም ነበረበት አሉን። በኋላ ላይ ነው ይሄ ምክር አገልግሎት የተገኘው።
መጀመሪያ ላይ አልተነገራችሁም? ይሄን አታውቁም ነበር?
አዎ አልገባንም። አዎ አላወቅንም።
ማን ነው ይሄን የሚላችሁ የሚነግራችሁ እንዲህ የሚላችሁ ማን ነው?
የሰለጠኑ ግብርናዎች ነበሩ። እንዲህ በደንብ አልተከታተሉትም። ይህም ይመጣል ብለው አላሰቡትም። በኋላ ላይ ነው ሚስጥሩ የተገኘው። ዘሩ ራሱ ጥራት ያለው ዘር አልነበረም።
የመንግስት ሰዎች ናቸው
ስልጠናውን የወሰዱት? የመንግስት አካላት ናቸው፣ ግብርናዎች ማለት ነው። ዘሩን ግን ዘር አቅራቢ ድርጅት ነው ያን ያመጣው።
ገዝታችሁ ነው እናንተ? ዘሩን እንዴት አገኛችሁ?
ዘሩን በዘንድሮ ዓመት ከጦርነት ጋር በተያያዘ መንገድ በእርዳታ መልክ ነው ያገኘ ነው በዘንድሮ። በባለፈው ዓመት ግን ዘሩ በግዢ ነው። ማዳበሪያም በግላችን ያው ገዝተን ነው። በመንግስት ድጎማ ያስደረገ ነገር የለም።
ይሄ ኪሳራ ባይደርስ ኖሮ ምን ያህል ምርት ይኖሮት ነበረ?
እንዲህ ያማ የተሻለ ነበረ። በበፊቱ ቢሆን ዘንድሮ የተሻለ የተስተካከለ ክረምት ነበረ። እርግጠኛ ነኝ እንደው ከ25 በላይ በነበረው እስከ 30 ባለው ፈር ሄክታር ይገኝ ነበር ብለን እንገምታለን።
ኩንታል ነው?
አዎ።
የእናንተ ኩታ ገጠም ነው እርሻችሁ?
በኩታ ገጠምም በየግልም ነው። ኩታ ገጠም ባለበት አካባቢ በኩታ ገጠም ነው፣ በግልም አለ።
በገንዘብ በኪሳ ቢተምኑት በዚህ ችግር ምን ያህል ገንዘብ አጥቻለሁ ብለው ያስባሉ? እንደው በገንዘብ ቢያሰሩት እንደው ግምት ቢኖሮት
የምርቱ ውጤት?
አዎ።
ያጣሁት የምርቱ ውጤት?
አዎ።
አሁን ባለው ገበያ አንድ ኩንታል 4300 ብር እየተሸጠ ነው እኛ ጋ ያለው። እንግዲህ በቀላሉ እንኳ 25 ኩንታል ይገመት ያ ቢወጣው 25 ሲባዛ በ4300 እንግዲህ የሚደርሰውን ተመልክ እና ይሄ ኪሳራ ነው። ለመድኃኒት ያወጣሁት ወደ 2700 ብር አንድ ጊዜ አውጥቻለሁ። አንድ ጊዜ ደግሞ ወደ 1200 ብር አውጥቻለሁ እና ይሄ ሲል ያው እንግዲህ ኪሳራ ነው። ምንም ትርፍ ተገኘው።
የወረኢሉ ወረዳ አርሶ አደር አቶ አሰፋ አበበ ኃይሌ ምንም እንኳ የተወሰነ ምርታቸውን ለገበያ ማቅረብ ቢችሉም በነበረው የማዳበሪያ ዋጋ የተነሳ ከፍተኛ ጉዳት ያገኛቸው መሆኑን ገልጸዋል። እንደምንም ብለው የተወሰነ ምርት ለማቅረብ መቻላቸውን አስረድተው ወደፊትም ያንኑ ለማድረግ እንደሚታገሉ ያስረዳሉ።
በትልቁ የኛ ልጅለን ያው ግብአት ግማት ትንሽ ሲሆን ያው ገበሬው በአሙ ልክ ለመጠቀም ማዳበሪያው ያው ሳንቲሙን ሲያጥር ያው ራሱ ደከም ይላል። ግን እኔ በጣም ያው እታገላለሁ። ምንም ሆነ የዘንድሮን ችግር እንዴቴን አስርሄድ ወደፊት ምን አገኛለሁ ብዬ እያሰብኩ አሁና ላይ ያ ችግር ማዳበሪያ ችግር ሲገጥም አሁን ምንም ሆነ ምንም እንደሁ ህልሽቼ ነው ይህን ማዳበሪያ የተጠቀምኩት። ይኸው ተመስገን ከብት ለሀብቴም ገለባ ለምርትም ይኸው ለግብአት እንግዲህ ለማህበራት እንኳ ያረብኩት ያምንትን በመልሳቸው መታገል ነው።
በተያዘው ዓመት የተመረተው የስንዴ ምርት ከፍተኛ በመሆኑ የአገር ውስጥ ፍጆታን ሸፍኖ ለውጭ ገበያ ማቅረብ እንደሚቻል የኢትዮጵያ መንግስት እያስታወቀ ይገኛል። በሌላ በኩል በአገር ውስጥ ያለውን የስንዴ ምርት አቅርቦት ችግር በመከሰቱ መንግስት የስንዴ ግዢውን ለመቆጣጠር አምራች ገበሬዎች ምርቶቻቸውን ለህብረት ስራ ማህበራት በኩል ብቻ እንዲሸጡ ወስኗል። አርሶ አደሮቹ ምርቶቻቸውን እንደተባለው ለህብረት ስራ ማህበራት ቢያቀርቡም አገር ውስጥ አሁንም የስንዴ አቅርቦት እጥረት መኖሩ እየተነገረ ነው። ችግሩ ምንድን ነው? በዚህ ሂደት ውስጥ የተለያዩ አካላት ድርሻ ቢኖራቸውም ቀዳሚው የአርሶ አደሮች በመሆናቸው ለዛሬው በአማራው ክልል ከፍተኛ ስንዴ አምራች መሆናቸው ከተነገረላቸው አካባቢዎች በአማራ ክልል የደቡብ ወሎ ዞን ወረኢሉና ጃማ ወረዳ ስንዴ አምራች አርሶ አደሮችን እንዳቀረብነው ሁሉ ወደፊትም ሌሎችን በማነጋገር ለማቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን ለግሩም ዝግጅቱ አመሰግናለሁ። አሁንም ሳምንታዊ ፕሮግራም ነው። ተከታዩ ትምህርት ነው። የትውልደ ኢትዮጵያውያን የሕፃናት የአድዋ ድል መታሰቢያ ዝግጅት ይለናል። በአቡጊዳ የቋንቋና የባህል ማዕከል ዩናይት ስቴትስ ውስጥ የሚገኙ ትውልደ ኢትዮጵያውያን ሕፃናትና ታዳጊዎች ቋንቋን፣ ባህልንና ታሪክን በሚገባ እንዲያውቁ ለማገዝ ጥረት የሚያደርግ ተቋም ነው። ከመደበኛዎቹ የትምህርት መርሃ ግብሮቹ ጎን ለጎን ሕፃናትና ታዳጊዎች የሚሳተፉበት ኪናዊ መድረኮችንም ያሰናዳል። ማዕከሉ ከሰሞኑም የአድዋ ድል በዓል በተመለከተ ልዩ ልዩ ዝግጅቶችን ይዞ ቀርቧል። ሀብታሙ ስዩም እንዲህ አሰናድቶታል።
በአብዛኛው ዩናይትድ ስቴትስ ተወልደው ያደጉት እኒህ ሕፃናት የኢትዮጵያን የድል ታሪክ ለመዘከር ከመድረኩ ተሰይመዋል። የቋንቋና የባህል ልዩነቱ ተግዳሮት የሆኑባቸው ይሆን? መጋረጃው ተገልጦ ትርኢቱ በጀመረ አፍታ የሕፃናቱ ብቃት ለቀደመው ጥያቄ መልስ የሰጠ ይመስላል።
አይዞ 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 አይዞ
የምንገኘው የመዲናው አጎራባሽ በሆነው የቨርጂኒያ ግዛት ውስጥ በሚገኘው አቡጌዳ የቋንቋና የባህል ተቋም ባዘጋጀው ልዩ የአድዋ ድል የመታሰቢያ በዓል ላይ ነው። እንደ ተቋሙ ኃላፊ መስታወት ፈለቀ ገለጻ ተቋሙ የዛሬው ትርኢት ተሳታፊዎችን ጨምሮ በርካታ ትውልደ ኢትዮጵያውያን ከቋንቋና ባህላቸው ጋር እንዲቀራረቡ ማድረግ ከጀመረ ሰነባብተዋል።
የኢትዮጵያ ታሪክና ባህል ትምህርቶችን ሲያስተምር ቆይቷል፣ እያስተማረም ይገኛል።
ተቋሙ ቋንቋና ባህልን ለቀጣይ ትውልድ ለማስተላለፍ የያዘው እንቅስቃሴ አካል በሆነው ልዩ የአድዋ ድል መታሰቢያ ዝግጅት ላይ ሕፃናትና ታዳጊዎች ፉከራ፣ ቀረርቶ፣ ድሉን የሚዘክሩ መዝሙሮችና ግጥሞችን ከማቅረባቸው በተጨማሪ አጭር ተውኔትም አቅርበዋል። በዕለቱ ብሩሽና ቀለም በማገናኘት የአድዋን ድልና የኢትዮጵያን ጀግኖች የዘከሩ ሕፃናትና ታዳጊዎች የስዕል አውደ ርዕይም ቀርቧል። ትንንሾቹ ሰዓሊያንና መምህራቸው ፍቱን ጌታቸው ስራቸውን ያስጎበኙናል።
ስሜ አርሴማ ተፈሪ ነው እና ሶስተኛ ክፍል ነኝ አቡጊራ ውስጥ። እዚህ ጋር የእኔ ስዕል ነው እና ተራራ ነው እና እዚህ ጋር ሶልቶ ያለው He's going to war and now he's walking to battle.
የኔ ስም ቃል መልክ ሰማተ ነው። እኔ ይሄ ሶስት ስዕሎች የአድዋን ታሪክ የሚገልጹ ሳልኩት። ይሄ የሚባለው የማይታወቅ አርበኛ ነው። ስዕሉ ስሙ የማይታወቅ አርበኛ ነው። የኔ ስም አበመልክ ነው እና ይሄ ስዕል የሳልኩት የአድዋ ውጊያውን ነው። በተራራዎቹ ያሉበት እና መድፍ ያለው እና የገዳም ላይ ያለው እና ሌላ ስዕልም የአጼ ምኒልክ ሐውልት አዲስ አበባ ጋር ያለው እና ሌላ የአርበኛ ስዕል አለኝ።
ሜሊያና ነው የሀገሬ ቀለሞች ናቸው።
ከለሪንግ ቡክ እንዲሰሩ በማሰብ ታሪክ፣ ባህልና ፊደል የሚል ከለሪንግ ቡክ ነው የምናየው። ለምሳሌ ባህል የምንለው እንዴት ነው ልጆች ኢትዮጵያ ውስጥ እየተሸከሙ የሚሄዱት የሚለው ነው። ድስት ሲሰሩ፣ እርሻ ሲያርሱ ነው። ታሪክ የሚለው ደግሞ እዚህ ጋር እንደምናየው እነቴጌ ጣይቱ በከለሪንግ ቡክ እየሰሩ በዛው ታሪካቸው እንዲያውቁ ነው ያሰብነው እና ሁሉም የኢትዮጵያ ታሪክ ነው።
የተቋሙን እንቅስቃሴዎች በቅርበት የሚደግፈው የወላጆች ኮሚቴ ይህን መሰሉ ዝግጅት እውን እንዲሆን ያደረገው አስተዋጽኦ በዕለቱ ተወስቷል። በማስተባበር ስራ ላይ ካገኘናቸው ወላጆች መካከል የተወሰኑት ልጆቻቸው ወደ ተቋሙ በመምጣታቸው አትርፈዋል ያሉትን አጋርተውናል።
እኔ ስሜ ህይወት ይባላል። ሶስት ልጆች አሉኝ። የመጀመሪያ ልጅ ሴት ነች፣ አዶን በእምነት ትባላለች። ሁለተኛው ካሌብ፣ ሶስተኛው ደግሞ ጆሴፍ በእምነት ይባላል። በመጀመሪያ ሀገራቸውንና ባህላቸውን የሚያውቁ ልጆች ለማሳደግ ስለምንፈልግ ለዛን ያስገባ ነው። ይሄ ሶስተኛ ዓመታችን ነው። አድዋንም ስናከብር ልጆቹ ሶስተኛ ዓመታቸው ነው። ሞር ስለ ኢትዮጵያ ባህል፣ ቋንቋ ይጽፋሉ፣ አሁን ይናገራሉ።
ዮናስ እባላለሁ። እዚህ ያሉኝ ልጆች ሶስት ናቸው። ታላቋ ልጄ ሊያና ነው ስሟ። ሁለተኛ ልጄ ኤቫ ነው። ከዛ ደግሞ ካይላ የምትባልም አነስ ያለች ልጅ አለች። ልጆቻችን አቦጊዳ ተቋም ከገቡ በኋላ ብዙ ነገር ቀስመዋል። ቋንቋ የመጀመሪያው ነው። ባህላቸውን በደንብ ይለያሉ። አሁን ሌላው ደግሞ በጣም ደስ የሚለው ከአቦጊዳ ልጆች ራሳቸውን የሚመስሉ ከሀገራቸው ልጆች ጋር የሚያሳልፉበትና ቋንቋውንም ራሱ ቤት በእኛው ስናስተምር ወጥተን ከማን ጋር ነው የምንናገረው የሚባለው ጥያቄ አለ። ያንን የሚመልስ ተቋም ሆኖልናል እና በጣም በደስታ ነው ልጆቻችን ሁሌ ትምህርት ቤት የሚመጡት ፕሮግራሙንም አብረው የሚወስዱት በደስታ ነው እና ሶስት ዓመት ከግማሽ በላይ እያስተማርናቸው ነው። በጣም እንደሚቀጥል ተስፋ የምናደርገው እና በጣም ደስ በሚል ሁኔታ ነው ልጆች እየተማሩ ያሉት።
በተመሰረተ በጥቂት ዓመታት ውስጥ አርአያ የሚሆን ማህበራዊ ፋይዳ እየተወጣ እንደሚገኝ የተነገረለት ተቋም እድሜው ይረዝም፣ አስተዋጽኦ የሚሰፋ ዘንድ የትውልደ ኢትዮጵያን ማህበረሰብ ድጋፍ እንደሚያሻ ያስታወሱት ደግሞ ገዙ ካላ የተባሉት የወላጅ ኮሚቴ አባል ናቸው።
የተለያዩ ሰዎች ኢኒሽቲቭን ወስደው የተለያዩ ተቋማት እንደ አቦጊዳ አይነት ያቋቁማሉ። ግን አላማው ከተወሰኑ ግሩፕ ወይም ከአንድ ሰው በላይ ነው። ስለዚህ እያንዳንዱ ወላጅ ፓርቲሲፔት ማድረግ አለበት። ልጆቹም ደግሞ በዚህ በሌላ ሰው ሀገር ተወልደው የሚሆኑ ልጆች የራሳቸውን ቋንቋ፣ ባህል፣ ከልቸር እሱን በሙሉ ይዘው እንዲያድጉ ወላጅ የወላጆች ፓርቲሲፔሽን በጣም በጣም ከፍተኛ መሆን መቻል አለበት ብዬ አስባለሁ። እዝናት እንደ ተወሰኑ ሰዎች ተቋም መታየት የለበትም። It is just a community ተቋም ነው ተደርጎ መወሰድ መቻል አለበት።
በዚህ ዝግጅት ላይ የታሪክ አዋቂዎችና የኪነ ጥበብ ሰዎችን ጨምሮ የክብር እንግዶች ተገኝተዋል። የተቋሙን ጅምርም አወድሰዋል። ታሪክ ቀመስ መልከታቸውንም አጋርተዋል። ወደ 100 የሚጠጉ ተማሪዎችን የሚያስተምረው ተቋም በአሜሪካ ምድር የመጀመሪያው የኢትዮጵያውያን ትምህርት ቤት መሆኑንም ሰምተናል። አሜሪካ ድምጽ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ።
ሀብታሙ ስዩምን ለግሩም ዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች፣ አሁን ማሳሰቢያ ከአሜሪካ ድምጽ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ከምሽቱ የመጨረሻ ቅንብር ላይ ደርሰናል። ወደ ጋምቤላ ይወስደናል። ከደቡብ ሱዳን የሚነሱ የሙርሌ ጎሳ ታጣቂዎች የኢትዮጵያን ድንበር ዘልቀው በመግባት በተደጋጋሚ ጥቃት ያደርሳሉ ሲል የክልሉ መንግስት አስታወቀ። ጥቃቶቹን ለማስቆምና በደቡብ ሱዳንና ጋምቤላ ክልል ድንበር አካባቢ ሰላም ዙሪያ በጋራ ለመስራትም ስምምነት ላይ መደረሱንም የክልሉ መንግስት ጨምሮ ገልጧል። በተያያዘ ርዕስ ታጣቂዎች ባለፈው ሳምንት ውስጥ በተመሳሳይ የኢትዮጵያን ድንበር ተሻግረው ገብተው በጋምቤላ ክልል ዲማ ወረዳ ውስጥ ባደረሱት ጥቃት አንድ ሰው ገድለው ሌላ ማቁሰላቸው ተዘግቧል። የሙርሌ ጎሳ ታጣቂዎች በተደጋጋሚ የሚፈጽሙት ይህን መሰሉ ጥቃት መንስኤው ምንነትና ማስቆም የሚቻልበትን መንገድ አስመልክቶ ጥናቶችን ማድረጋቸውን የገለጡ አንድ የጋምቤላ ዩኒቨርሲቲ መምህር አነጋግሮ ናኮር መልካ ያሰናዳውን የዚህን ዘገባ ፀሐይ ዳምጠው እንደሚከተለው ታቀርበዋለች።
ከደቡብ ሱዳን የተሻገሩ የሙርሌ ጎሳ ታጣቂዎች በጋምቤላ ክልል ዲማ ወረዳ ቦይ ቀበሌ አንድ ሰው ገለው አንድ ሰው ማቁሰላቸውን የክልሉ መንግስት ባለፈው ሳምንት ውስጥ አስታውቋል። ይህንን ጥቃት ለማስቆምና በደቡብ ሱዳንና በጋምቤላ ክልል ድንበር አካባቢ ስላለው የሰላም ሁኔታ ላይ በጋራ ለመስራት መስማማታቸውን የጋምቤላ ክልል ምክትል ርዕሰ መስተዳደር አቶ ቴንኩዌ ጆክ መግለጻቸውን የክልሉ መንግስት ሰሞኑን አስታውቋል። በጋምቤላ ክልል ምክትል ርዕሰ መስተዳደር የተመራ ቡድን በጋምቤላ ድንበር አካባቢ ከሚገኙ የደቡብ ሱዳን የግዛት ኃላፊዎች ጋር በጁባ ውይይት ካካሄደ በኋላ በጋምቤላ ክልልና በደቡብ ሱዳን በሚገኙ ሶስት ግዛቶች ማለትም ግሬት ፒፖር አስተዳደር አካባቢ፣ ጆንግላ ግዛትና አፐር ናይል ግዛት ድንበር አካባቢዎች ሰላማዊ እንቅስቃሴን ለማረጋገጥ በጋራ የሚሰሩባቸውን ስራዎች ለማጠናከር የሚቻልባቸው ጉዳዮች ለመምከራቸው ነው የክልሉ መንግስት በማህበራዊ ድረገጽ ያስታወቀው። የክልሉ መንግስት ይህንን ይበል እንጂ ባለፈው አንድ ዓመት ውስጥ ብቻ የሙርሌ ታጣቂዎች የኢትዮጵያን ድንበር ተሻግረው በመግባት በጋምቤላ ክልል አኙዋና ኑዌር ዞኖች ውስጥ ከ20 ሰዎች በላይ መግደላቸው እንዲሁ ተዘግቧል። ባለፈው 2014 ነሐሴ ውስጥም የስደተኞች ካምፕ በመግባት ጥቃት መሰንዘራቸው መዘገቡ እንዲሁ አይዘነጋም። እንደ አውሮፓውያን አቆጣጠር በ2011-12 ዓመት በፊት ከሱዳን ነጻነቷ ከተቀናጀችው ደቡብ ሱዳን ታላቋ ፒቦር አካባቢ አስተዳደር እየተነሳ ድንበር ተሻግረው ጎረቤት ሀገር ኢትዮጵያ እየገቡ በጋምቤላ ክልል ነዋሪዎችና ስደተኞች ላይ ጥቃት የሚሰነዝሩበት ምክንያት ምንድን ነው ስንል በጉዳዩ ዙሪያ በርካታ ጥናት መስራታቸውን የገለጹ አንድ የጋምቤላ ዩኒቨርሲቲ ምሁር ጠይቀናል። ዶክተር ጋትሉክ ሮን ይባላሉ። በጋምቤላ ዩኒቨርሲቲ የቢዝነስ እና ዴቨሎፕመንት ዘርፍ ምክትል ፕሬዝዳንት ናቸው። እነዚህ የሙርሌ ታጣቂዎች በኢትዮጵያ ውስጥ ብቻ ሳይሆን በደቡብ ሱዳን ውስጥም ተመሳሳይ ጥቃቶች እንደሚያደርሱ ገልጸዋል። ይህንንም የሚያደርጉበት ምክንያት በተመለከተ በደቡብ ሱዳን ውስጥ ከነበራቸው ቆይታ በመነሳት አብራርተዋል።
ደቡብ ሱዳን ይ በነሱ ሰላም ኮንፈረንስ ላይ እነሱ በተገናኝበት ተጋብዘን ተገኝቼ ነበር። ሁኔታ የሚያሳየው የኖርቤርሰር ደቡብ ሱዳን ያለው ቤንካ ደቡብ ሱዳን ያለውን ጭምር እዛም ሄዶ ልጅም ሴትም ወንድም ከብትም እዛም ይወዛል በኃይል ማለት ነው። ይህን ቅርብ ጊዜ የነበረኝ ከአንድ ወር ፊት እዚህ ደቡብ ሱዳን ያለው ኖር ነው ኖር የሚባል እዛ ሄዶ ከዴንካ ጋር አብሮ በመሆን እስከ ሙርሌ አካባቢ ሄዶ ጥቃት እንዳደረሱ ከብት እንደወሰዱ ልጆችም ትምህርት እንደወሰዱ በሚዲያ ትልቅ ይሹ ነበረ ቅርብ ጊዜ ራሱ። ያ ምንድን ነው የሚያገኙ ጥቅም አለ። እንደ ቢዝነስ አይነት ነው ያደረጉ። ምክንያቱም ከብት ወስዶ ከብት የሌለው ከብት ያገኘዋል፣ መልሶ ለሌላም ይሸጣል። ወደ ሙርሌ አካባቢው ደግሞ ልጆችም ከወሰዱ የራሳቸውን ልጅም ያደርጋል። ቤንካዎች ልጆች ባይሸጡ እንኳን ለራሳቸውን ልጆች ያደርጋሉ፣ ከብትም በዚያም ያገኛል።
የመጀመሪያው ምክንያት ሀብት ለማግኘት ከብቶችን እንደሚወስዱ የገለጹት ዶክተር ጋትሎክ አንድ ወጣት ቀልቡ የወደዳትን ለማግባት ብፈልግ የሚጠየቀውን የጥሎሽ መጠንም በርካታ ከብት በመሆኑ ወደ ሌላ ቦታ ተንቀሳቅሶ ከብት እንደሚፈልግ ገልጸዋል።
አሁን ለምሳሌ ከብት የሚፈልጉ በጥሎሽ የሚጠየቀው ብዙ ነገሮች አሉ። ብዙ ጥሎችም አንድ ወጣት ሲያገባ የሚጠየቀው ከብት ብዙ ላይፋቸው ሞር በከብት ላይ ስለሆነ ከብት የሌለ ሰው መኖር ስለማይችል ብዙ ጊዜ በወጣትም ይህን ምግብ ሌላው አግሪካልቸር ነት ነገር ብዙም ፕራክቲስ ስለማይደረግ ዘ እንደ ምግብነትም ይወስዳል።
በአካባቢው የጀግንነት መገለጫ ሆኖ እንደምታይም እንዲሁ አብራርተዋል።
እንደ ሂሮ የሚቆጠር ወይ ጀግንነት የሆነ ቦታ አካባቢ ወደ ጀግና ነው እንድትባል የሆነ ነገር መስራት አለባቸው ወጣቶች። ይህም እድሜ ውስጥ ያለው ክልል ወይም ክልል ውስጥ ያለው ወጣቶች በቃ ዋንዳ ሆኗል የሚለው ደግሞ ስሜት እንዲኖራቸው እንደዚያም ያደርጋል። ሙርሌች ማለት ነው። ትላልቆችም ሲወጡ ወጣቶችም የእነዚህ ስልጣን ሲረክቡ ወንድ መሆናቸው የሚያሳዩት የካልቸራል ኢምፓክቶች አሉ።
የሙርሌ ታጣቂዎች በደቡብ ሱዳንም ሆነ ወደ ኢትዮጵያ ድንበር በመሻገር ጥቃት እንደሚሰነዝሩ ያደረጋቸው ምክንያቶች የሚመነጩበት ሌሎች ምክንያቶች እንዳሉ የጠቆሙት ምሁሩ እንደ ሀገር ከተመሰረተች 12 ዓመታት ያልተሻገረች የደቡብ ሱዳን ማዕከል ራሱ ከጆንግላ ግዛት ያለው ርቀት አካባቢ መሰረተ ልማት ጨምሮ በሌሎች ጉዳዮች ትኩረት እንዲነፈግ አድርጓል ይላሉ። ከዚህም መካከል ሀገሪቷ ድጋሚ የገባችበት ጦርነትን ጠቅሰዋል።
አሁን ይህ መንግስት ደቡብ ሱዳን በራሱ ችሎ እንደ መንግስት ሲቆም ብዙ አመት ሳይቆዩ ወደ ጦርነት ገቡ። አሁን በቃ ብሌም እንዳይደረው ያው ከዚህ በፊት ሆን ብሎ ሰሜኑ ልማት አላመጣ ማለት ይቻላል። በአሁኑ ሰዓት ደግሞ እነሱ ራሳቸው ሲችሉ በአጭር ጊዜ ደግሞ ወደ ጦርነት ገቡ። ወደ ጦርነት ሲገቡ ደግሞ ያው ፖለቲካም ጭምር ስለሆነ መረጋጋትም የለውም። ራሱ እርስ በራሳቸው እየተዋጉ ምን እያሉ ስለ ልማት ማውራት ማንም ጊዜ የላቸው፣ ስለ ትምህርት ማውራት ጊዜ የላቸውም። ፒቦር ጊዜያዊ አስተዳደር እንደ ክልል ማራሱ እንዲያስተዳድር ተፈጥሮ ነበር። ውጤትም አላመጣም። መሰረታዊ ልማቶች፣ ትምህርት ቤቶች፣ ሌሎችም ብዙ ነገሮች ወደዚያ አካባቢው አልደረሱ።
ትምህርት ወደ አካባቢው አለመስፋፋት ወጣቱ መሳሪያ እየፈለገ በኃይል ሀብት ለማግኘት ጥረት እንዲያደርግ እንደምነሳሳም የጋምቤላ ዩኒቨርሲቲ ቢዝነስና ዴቨሎፕመንት ምክትል ኃላፊ ገልጸዋል።
ትምህርትም አልነበረም ወጣቶች በዛ ነው። ሌላ ኦፕሽን የለውም መሰሪያ ገዝተን እንትን ማድረግ ነው እና የዚያ ያለው የመንግስት አለመረጋጋትን አለመጠነከር ኃይለኛ ችግር ነው። መሳሪያ እንደ ጉድ ነው እዛ ያለው። እኛ ጋር የሚመጡ እኮ ዴይሊ ገንቤ ላይ የሚያዘው ኮንትሮባንድ መሳሪያዎች መጠረየ ሳይቀር እኮ ነው ገንቤ ላይ የሚያዝ። ከእኛ ወታደሮች አይደለም የሚያገኘው እነዚህ መጠረየ፣ ከደቡብ ሱዳን ነው የሚመጡ። ድንበር ተሻጋሪ ናቸው የሚመጡ እና ይህን ኦልሞስት እንደ ቢዝነስ ነው። አሁን ሙርሌ መጥቶ ፍሪሊ ተመልሶ የሚሄደው ያለው ገበሬዎች በእጃቸው መሳሪያ እንደነሱ አይታጠቅም።
ስለ መፍትሄም ተከታዩም ብለዋል።
ለደቡብ ሱዳን መንግስት ርቀት ላይ ስለሆነ በእነዚህ አካባቢ የአስተዳደራዊ መንግስት መኖር አለበት። በወረዳ ሌቨል ቢሆን በቀበሌ ሌቨል ጠንካራ የሆነ መኖር አለበት። ሁለቱም ሀገር መስራት ያለበት ጆይንት ኮሚቲ መኖር ነበረበት፣ የሁለቱም የጋራ ኮሚቲ። ስለዚህኛው የሚመለከት የሚከታተል ጆይንት ኮሚቲ መኖር አለበት። ሰላም እንዲኖር የሚያረጋግ መድረክ ያስፈልጋል። ህዝብ ለህዝብ የሚገናኝበት መንገድ መኖር ያስፈልገዋል። ዋናው ነገር ከኋላ ያለው ጄኔሬሽን በትምህርት ቢዚ ማድረግ የትምህርት መክፈት አንዱ ነገር ነው።
ባለፈው 2014 ዓ.ም በዚሁ የካቲት ወር ውስጥ ከአሜሪካ ድምጽ ጋር ቆይታ ያደረጉት የታላቋ ፒቦር አካባቢ አስተዳደር ቃል አቀባይና የባህልና ኢንፎርሜሽን ሚኒስትር ጃይ አደንጉራናይ እነዚህ ጥቃት የሚፈጽሙ ግለሰቦች ከሙርሌ ጎሳ የወጡ ቢሆንም ጎሳውን አይወክሉም ሲሉ፣ ህጻናትን አፍኖ እንደሚወስዱ እንዲሁም ድንበር ተሻግረው የኢትዮጵያን ዜጎች እንደሚያጠቁ አስታውቆ ነበር። ታጣቂዎቹ ለመጨበጥ አስቸጋሪ መሆናቸውን የገለጹት ኃላፊው ታጣቂዎቹ ማን እንደሆኑ የት እንደሚገኙ ስለማይታወቅ መፍቴ ለመፈለግ ከባድ ቢሆንም መንግስት ለጉዳዩ መፍቴ ለመፈለግ እየሰራ ስለመሆኑ አረጋግጣለሁ ብለው እንደነበር ይታወሳል። የሙርሌ ጎሳ ታጣቂዎች ከ9 አመት በፊት በኑዌር ዞንና አኙዋ ዞኖች ገብተው ከ170 ሰዎች በላይ መግደላቸውን፣ ህጻናግተው መውሰዳቸውን፣ ከ2000 በላይ ከብቶች መውሰዳቸውን አስታውሰው በወቅቱም ጉዳዩ በዓለም አቀፍ ደረጃ ትኩረት አግኝቶ እንደነበር ተናግረዋል። በወቅቱ የመከላከያ ሰራዊት ወደ ደቡብ ሱዳን በመግባትና ታፍኖ ከተወሰዱ ህጻናት መካከል ከ100 በላይ ህጻናት ወደ ቤተሰቦቻቸው መመለሱን መዘገባችን ይታወሳል።
ናኮርና ጸሐይና አመሰግናለሁ። ክብራትና ክብራን አድማጮች ለምሽቱ ያዝነውን ማገባደዳችን ነው። ነገ ልዩ ዝግጅት አለን። እንደ አውሮፓውያኑ የቀን አቆጣጠር ማርች 8፣ በኢትዮጵያን አቆጣጠር ደግሞ የካቲት 29 የዓለም የሴቶች ቀን ነው። ልዩ ዝግጅት አለን። እንገናኝ። ደህና እደሩ።